ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ክፍል 2 ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በመጽሐፍ ዓለም ዝግጅታችን በባቢሌ ቶላ ተደርሶ በጸገየ ወይን ገብረ መድህን ደብተራው የተተረጎመውን አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል
7
አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የወያኔው ጭምብል ያደግ ምክር ቤት የኦህዴድን ሊቀመንበር አብይ አህመድን የድርጅቱ መሪ አድርጎ መርጧል። በቅርቡ በወያኔ ፓርላማ ጠቅላይ ሚኒስትር ሆኖ እንደሚመረጥም ይጠበቃል። ካንድ ሳምንት ለበለጠ ጊዜ ከፍተኛ መፋጠክ የተከሰተበት ያደግ ምክር ቤት ስብሰባ አብይ አህመድን ሊቀመንበር አድርጎ መጠናቀቁ ብዙዎቹ ሲጠብቁት የነበረ መሆኑ ግልጽ ነው። ማክሰኞ ምሽት በወያኔ ዘና ማሰራጫዎች ይፋ በተደረገው መግለጫ በምክር ቤት ውስጥ ድምጽ የሰጡ የ170 አባላት መሆናቸውና አብይ አህመድ 108 ድምጽ በማግኘት ማሸነፉን ሲፈራው ሽጉጤ 59 ደብረጽዮን 2 ድምጽ ማግኘታቸውም ተነግሯል። ደመቀ መኮንን ከውድድር ስለወጣ ለርሱ ድምጽ ያልተሰጠ ሲሆን በምክትል ሊቀመንበርነቱም ይቀጥላል ተብሏል። ከ180ዎቹ የምክር ቤት አባላት መካከል በስብሰባው ላይ የተገኙት 44 የውህደት 43 የባዕድን 39 የወያኔ ህወሓት 44 የደህዴን አባላት በጠቅላላው 170 ሲሆኑ አንድ ድምጽ ያልሰጠ እንዳለና ሌሎች በተለያዩ ሁኔታዎች የተባረሩ መሆናቸውም ተነግሯል። የድምጽ አሰጣጡ ዝርዝር ባይገኝም አብይ 100 ድምጽ ሊያገኝ ቻለው የውህደትና የባዕድን ተወካዮች በአብዛኛው ደግሞ ከወያኔው ድርጅትና ከደቡብ የተወሰኑ ድምጽ ስለሰጡት ነው ብሎ መገመት ይቻላል። አብይ ገና በለጋድሜው በወያኔ ተመልምሎ ለረጅም ዓመታት በወታደሩና በጸጥታ ውስጥ በማገልገል እስከ ሌተናል ኮሎኔል ማዕረግ የደረሰ ሲሆን የኢንተርኔት ቴክኖሎጂን በመጠቀም ያፈናና የጸጥታ ሥራ ኃላፊነት ተሰጥቶት ሲያገለግል መቆየቱ ይታወቃል። ከቅርብ ጊዜ ወዲህ በሕዝብ ግፊት ወደፊት መጥቶ አንዳንድ ሕዝባዊ የሆኑ የለውጥ እርምጃዎችን ለመውሰድ ተዘጋጅቷል ቢባልም ለዓመታት ከነበረበት የወያኔ ተጽዕኖ ወጥቶ ምን ያህል የአገሪቱን ዋና ዋና ችግሮች ሊያቃልል ይችላል የሚለው እያነጋገረ ነው። አንዳንድ ዜጎች አብይ የአስቸኳይ ጊዜ አዋጁን ያስቆማል፣ ከተቃዋሚዎች ጋር ንግግር እንዲደረግ ሁኔታውን ያመቻቻል፣ የሽግግር ሁኔታን ይፈጥራል፣ የወያኔ አገዛዝ ለ27 ዓመታት በአገሪቱ ላይ ያንሰራፋውን የፖለቲካ የኢኮኖሚና ወታደራዊ የበላይነቱን ሊያስቀር ይችላል ወዘተ የሚሉ ህልማዊ ምኞት ውስጥ የገባ አስተያየት በመሰንዘር ላይ ይገኛሉ። ሌሎች ደግሞ በተቃራኒው የወያኔን ትዕዛዝ ከማስፈጸም በስተቀር ምንም የሚያመጣው ለውጥ የለም ሲሉ ቢፈልግ እንኳን ከወታደራዊና በኢኮኖሚያዊ መስክ ስር ሰዶ የተጠናከረው የወያኔ ድርጅት ፍላጎቱን እንዳያሟላ ጋሬጣ ሊሆንበት ይችላል ይላሉ። አንዳንዶቹ ከዚህም አልፈው ወያኔ ከገባበት ቀውስ ለመውጣት እንደገና ለመጠናከር ጊዜ ለማግኘት በተለይ በኦሮሞ አካባቢ ያለውን የወጣቶች እንቅስቃሴ በሽንገና ለማብረድና አገራዊ የሆነውን ህዝባዊ እንቅስቃሴ ለመምታት ነው ብለው በረቀቀ ዜናና ተንኮል ያዘጋጀው ሳይሆን አይቀርም በማለት ግምታቸውን ይሰጣሉ። ለማንኛውም ብዙ ሳይቆይ ወደፊት ሁሉም ነገር በግልጽ የሚታይ ስለሆነ እስከዚያው ድረስ ሳይዘናጉ ትግልን አጠናክሮ ከመግፋት በስተቀር አማራጭ የለም የሚሉ በርካቶች ናቸው። በወያኔው ፓርላማ የተቋቋመውና የኮማንድ ፖስት ተግባራትን የሚከታተለው መርማሪ ቦርድ የአስቸኳይ ጊዜ አዋጅ ከታወጀ ጀምሮ በኮማንድ ፖስት ስለታሰሩትና ስለተገደሉት ሰዎች ዝርዝር ሁኔታ በሚቀጥለው ሳምንት መግለጫ እንደሚሰጥ አፍቃሪ ወያኔ የሆነው ሪፖርተር ጋዜጣ ገልጿል። የኮማንድ ፖስት ከተቋቋመ ጀምሮ በስልጣን ላይ የነበሩ የአካባቢና የከተሞች ባለስልጣኖችን ጭምር የሚገኙበት በርካታ ዜጎች በግፍ የታሰሩ ከመሆናቸውም ሌላ አንዳንዶቹ በስር ላይ የማሰቃያ ምርመራ እየተካሄደባቸው መረጃዎች መድረሳቸው ይታወቃል። ለመርማሪው ቡድን በወያኔ ፓርላማ ከተሰጡ ተግባሮች ውስጥ ምን ያህል ሰዎች እንደተያዙና እንደተገደሉ፣ የተያዙ ሰዎች ሰብአዊ መብት አለመደፈሩን ማረጋገጥና ጥፋተኞችን ወደ ፍርድ ማቅረብ ሲሆን በዚህ ላይ ምን ያህል ስራ እንደሰሩ በሚሰጡት መግለጫ የሚታይ ይሆናል። በኮማንድ ፖስት የተፈጸሙት ግፎች በህዝብ የሚታወቁ ስለሆነ መርማሪ ቡድኑ ለስም ነው ወይስ ተግባሩን በህግ እያካሄደ ነው የሚለው ከሚሰጠው መግለጫ ማረጋገጥ ይቻላልም ተብሏል። በኩዌት በርካታ ኢትዮጵያውያን በግፍ ታስረው ኢሰባዊ በሆነ ሁኔታ ውስጥ መቀመጣቸው በተለያዩ ሚዲያዎች ከተጋለጠ ከቀናት በኋላ የወያኔ አገዛዝ 38 ኢትዮጵያውያንን በኩዌት ታስረው እንደሚገኙ በማመን መግለጫ ሰጥቷል። ኢትዮጵያውያኑ በኩዌት የታሰሩት የተለያዩ ቁሳቁሶችን ይዘው ወደ ኩዌት ለመግባት ሲሞክሩ ነው የሚል መግለጫ የሰጠ ሲሆን ስለሚፈቱበት መንገድ ጥረት እያደረገ መሆኑን ጠቁሟል። ወያኔ ይህን እርምጃ ወሰደው የታሰሩ ሰዎች ያሉበት ሁኔታ በቪዲዮ ቀርጸው ለዓለም በማስተላለፋቸውና በቦታው ያለው የወያኔ ኤምባሲ ሊደርስላቸው አለመቻሉን በመግለጻቸው ነው ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ለምን አይጨፍሩ? ወገኑን ሲገሉት ወገኑ ካልከፈው ለምን አይጨፍሩ? እስኪሰበር ጣራው የሰማታቱ ድምጽ ፍትህን ሲጣራ ሰሚ ካላገኘ እልህን ካልሰራ ነጻነት ስንራብ ከጠገብ መከራ ለምን አይጨፍሩ አይዘሉ እስከጣራ ወገኑ ካልከፈው ወገን ሲመትሩ ይጨፍራሉ እንጂ ለምን አይጨፍሩ? ወገኑን ሲገሉት ወገኑ ካልከፈው ጥቃቱ ተሰምቶት ወኔው ካልነዘረው የኛ ሞት ለነሱ ሰርግና ምላሽ ነው። ከገረገር አልፎ ከቤተስኪያን ገብቶ ሽጉጥ ከገደለ መስቀልን ተክቶ አይነሳባቸው ለምን አዶ ከብሬው ያመታት ደም ግብሩን አሁንም ጠጥቶ ከገረገር አልፎ ከመስጊድ ውስጥ ገብቶ ሽጉጥ ከገደለ ቁርአንን ከክቶ አይነሳባቸው ለምን አዶ ከብሬው ያመታት ደም ግብሩን አሁንም ጠጥቶ ለሆዴ ኖራለሁ ባምሮዬ ፈንታ እናንት ሰውነቴን እኔ እንጀራ ልብላ በሚል ሂሳብ ቀመር እድሜ ከተሰላ ለምን አይጨፍሩ? የድንቅነሽን ዘር በቋንቋ ሸንሽነው የእናትን ዘር በአባት ወይንም የአባትን በእናት አሰርዘው አንዱን ከአንዱ ጋራ በተቃርኖ አቧድነው እኛኑ በእኛኑ ስንገድላቸው ለምን አይጨፍሩ? እኛ ቤት ጠንጎሎ እነሱ ዘንተርፎ እየሞላላቸው ሃይማኖት ሲረክስ ወሰን እንደ ዳቦ ዳር ድንበር ሲቆረስ የአገር ህልውና ሞገሷ ሲገሰስ የአገር ቤዛዎች ደም እንደ ውሃ ሲፈስ ወገን በወገን ላይ በሬሳው ሲደንስ ይሄ ካላስቆጣ እምቢን ካላጫረ የደም ስርን በልህ ካላስገታተረ ህዝቡን በመባረክ ፈውሰው ሊያሽሩ መስቀል ካልገዘተ ካልወጣ ሙዜሩ ይጨፍራሉ እንጂ ለምን አይጨፍሩ? ለምን ምክንያትን መጠየቅን ትቶ ቄሱ ከተሳነው በጎቹን መጠበቅ ተኩላ አስበልቶ ሼሁ ከተሳነው በጎቹን መጠበቅ ተኩላ አስበልቶ ሁሌ ካስጨረሰ ጠዋት ማታ ፈቶ በደም ባህር ሲዋኝ ለምን አይጨፍሩ ዛራቸው ተነስቶ? መንገድ አደር ሲሆን ወላጅ ተፈናቅሎ በብርድ ሲጠበስ በሐሩር ተቃጥሎ ቢላ የሰራበት ቦታውን ተመርቶ ከወያኔ ጋር ተፈንቃይ ተዋስቶ ልጅ እየጨፈረ ልቅሶውን ካልሰማው ከነሱ ጋር ብሮ ለምን አይጨፍሩ አይመቱ ከበሮ? የወላጆቻቸው የአይን ስስት ጮርቃዎች ሲረግፉ ወጣቶች እምቦቃቅላዎች ስንት እናት አባቶች ጎልማሳ አዛውንቶች በአገራችን ሜዳ ዱር ሜዳ ፈፋዎች በየጉራንጉሩ በገጠር ከተሞች በሰው በላው አውሬ ባጋዚ ሲበሉ ወገን ካላመመው ሲመተር አካሉ ለምን አይጨፍሩ አወይ ጋር ያይሉ? የወገኖቹ አጥንት እንደ ጌሾ ረግፎ የወገኖቹ ደም እንደ ውሃ ፈሶ ዳር እስከ ዳር በአገር ካፈር ተለውሶ የተገኘው ውስኪ የተገኘው ጮማ በየድግሳቸው ቀርቦለት ሲጋበስ ከሆነም ያገሳ ሳይመረው ከቀረብሶ በተኮሶ ለሞት ካጣጣመው ከሆነ ልውሶ ደግሞ ከተመቸው ወገን እርሙን በልቶ ለምን አይጨፍሩ ከልጅ ጋር ለአባት ሞት ቀያሪው ከበዛ ሆድን በነፃነት ሲመቱን ሲረግጡን በጥፊ በርግጫ ሲሰድቡን ሲልጡን ይዘው በግልምጫ ወኔያችንን ይዘው በጥቅም ቁንጥጫ በፍራት ቁንጥጫ ሲረማመዱብን ሆነን መወጣጫ አይደለም መሰንዘር መቆጣትን ቀርቶ መልሳችን ከሆነ መዳራት ተነጥፎ የሰውነት ክብርን ለሽልጦ ሽጦ እኛ ጋር ቀን ሲጎል እነሱ ዘንድ ሞልቶ አገሩን ሲገዛ የደፋር ደንቆሮ አዋቂው ከተኛ በፍራት ተቸንክሮ አጋሰስ ከሆነ ሆዱን ሊሞላ ድሮ የወገኑን ስጋ መትሮ አስመትሮ ለምን አይጨፍሩ አይመቱ ከበሮ ለምን አይጨፍሩ አይመቱ ከበሮ ይጨፍራሉ እንጂ ታራ እስኪነቃነቅ ህዝቡ የለበሰው እኛ የለበስነው የሐዘን ከልማቅ ዳግመኛ ላይመጣ ለሁልየም ሲወልቅ ጊዜው ይደርስና አንድ ቀን እስኪወድቅ አዎ የፍራትን ቆፈን እንደፍረው ያሸነፉት እንደቀበብሉን ዛሬም ያስቀጠሉት በነሱ ተገብለው አሁን የሚሰቡት ሰማታቱ ሞተው በደም የሚዋጁት ያፈሩ አፈር ሆነው በመስክ የሚተክሉት ኡ ጽጌረዳ የአገራችንን ምድር ሞልቶ ሲፈካበት ኢትዮጵያን አስውቧት ደምቃም እናይበት አይቀርም መምጣቱ ነገ የምንስቅበት ይህ ነው እምነታችን ተስፋ ማንቆርጥበት
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌቶላ በእንግሊዝኛ ተጽፎ በጸገየወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 7 መኢሶንና ኢህአፓ የሁለቱ ድርጅቶች ስሮቻቸው በአንድ ላይ የተገመደ ስለነበር እያንዳንዱን ነጣጥሎ ማየት አስቸጋሪ ነው። በትግሉ ውስጥ የአባትነቱን ቦታ ይዘው ስለነበሩት ስለነዚህ አበይት ድርጅቶች አመሰራረት እና አቋሞቻቸው በስመ ክፉው ቀይ ሽብር ወቅት ጥቂት የማይባሉ ስተት ላይ የተመሰረቱ ታሪኮች ተጽፈዋል። ስለዚህም መኢሶንንም ኢህአፓንም ትክክለኛና ተጨባጭ ነው ብለን በምናምንበት መነጽር ማየት ይቻል ዘንድ ሐተታችንን እናቀርባለን። ሁለቱም መኢሶንም ኢህአፓም በአጠቃላይ መልክ ሲታዩ የኢትዮጵያ ተማሪዎችና ምሁራን እንቅስቃሴ ውጤቶች ነበሩ። ሀገር ውስጥ የነበረው የተማሪ እንቅስቃሴ ይበልጥ ስር ነቀል የሆነ መስመር ይዞ መድረኩን ጸረ ፊውዳልና ጸረ ኢምፔሪያሊዝም ሲያደርግ፣
በውጭ ሀገር የነበሩ የተማሪ ማህበራትም ይህንኑ መስመር በመከተል ደገፉት። በዚህ ወቅት ኃይሌ ፊዳና ጓደኞቹ በውጭ ማህበራት ተራማጅ አመለካከት እንዲሰርጽባቸው በማድረግ ረገድ ጉልህ ሚና ተጫውተዋል። ሆኖም 1960 ዓመተ ምህረት ላይ አዲስ አበባ ያሉ ተማሪዎች በነሱ አመለካከት ውጭ ሀገር ያሉ ጓደኞቻቸው መጽሔት በማውጣት የረኩና ድርጅትም ለመፍጠር ምንም አይነት እርምጃ እየወሰዱ አይደለም በሚል ትዕግስት እያጡባቸው ነበር። በ60ዎቹ ዓመተ ምህረት መጀመሪያ ላይ ወደ አውሮፓና ወደ አሜሪካ የሄዱት ተማሪዎችም መደላድላቸው ውጭ ሀገር የሆነው የተማሪ መሪዎች አብዮቱ ገና ጥቂት ትውልዶችን ማሳለፍ የሚጠበቅ ጉዳይ ነው ማለታቸውን በደረሱበት ወቅት ቅር ተሰኙ። እኒሁ ተማሪዎች ኃይሌ ፊዳ ውጭ ሀገር ብዙ በመቆየታቸው ከሀገሪቱ እውነታ ጋር ተለያይተዋል የሚል ስሜት ተሰማቸው። የአውሮፓን የተማሪዎች ማህበር የተቆጣጠሩት ኃይሌ ፊዳ በ1962 ዓ.ም ላይ አዲስ አበባ የወጣውን ዝነኛውን ጽሑፍ እንኳን ለ77ኛው የደም ልደቶ አደረሶ በሚል ርዕስ ንጉሠ ነገሥቱ ላይ የወረደባቸውንና የንጉሳውያን ቤተሰብንና የሚኒስትሮችን ገበና ያጋልጠውን እንዲሁ አይነቱ ንጉሠ ነገሥቱ ላይ የተደረገ ውርጅብኝን ሕዝቡ አይወደውም በሚል ማገዳቸው ሲታይ ተማሪዎቹ በዚህ ረገድ የተሰማቸው ስሜት በተወሰነ ደረጃ ማጠየቂያ ነበረው። ልዩነቱ ጊዜ ወስዶ ነው የሰፋው። የኃይሌ ፊዳው ቡድን እንደታሰበው እጁን አጣጥፎ የተቀመጠ እንዳልነበር ሳይጠቅሱት የሚያልፉት አይደለም። ሀገር ቤት ውስጥ ግንኙነት ነበራቸው። በውጭ ሀገርም ጋዜጦች እያወጡ በተማሪ ማህበሩ ስም ሀገሪቱ ውስጥ በድብቅ ለማስገባት እየሞከሩ ነበር። ከውጭ የግራ ድርጅቶችም ጋር ግንኙነት ነበራቸው። ኃይሌ ፊዳና ጓደኞቹ አንድ የሆነ የፖለቲካ ድርጅት ለመፍጠር ቀስ ብሎ ለመጓዝ የሚፈልጉ ይመስሉ ነበር። ግን ስለ ፓርቲ አመሰራረትም ሆነ መካሄድ ስለነበረበት ትግል የነበራቸው ትልም ብዥ ያለበት ነበር። ይህ እንዳለ ሆኖ ኃይሌ ፊዳና የቅርብ ጓደኞቹ የቻይኖቹ መስመር አማሏቸው ስለነበር የሶቪየትን ከላሽነት ያኬሱ ነበር። በመጀመሪያ ነቁ የታየው በብሔር ጥያቄ ላይ ነበር። በአሜሪካ የነበረውን የተማሪዎች ማህበር ይመሩ የነበሩት ዓለም ሀብቱ፣ ሀጎስ ገብረ ኢየሱስ፣ መለስ አያሌው፣ ደሳለኝ ራህመቶና ሌሎች ኢትዮጵያ ውስጥ መናገር የሚቻለው ስለ ክፍለ ሀገራዊነት ነው። ስለ ብሔራትና ስለ መገንጠል መብታቸው መናገር ግን የተሳሳተ ነው ብሎ የመሟገት የጉባኤ ውሳኔና አንብሮ ይዘው ብቅ አሉ። በዚህና በኤርትራ ግንባር አመራር ላይ ባደረጉት ሂሳዊ ግምገማ ላይ ተመስርተው እዚያም የሚካሄደውንም ትግል አወገዙ። ይህ እንግዲህ በ1962 ዓመተ ምህረት በሀገር ቤቱ ማህበር የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ባወጣው ጽሑፍ ከተገለጸው አቋም ጋር በቀጥታ የሚጋጭ ነበር። የ1963 የኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ ውሳኔ ጥላሁን ታከለ በሚል የብዕር ስም አልጄሪያ ውስጥ የዚያን ጊዜ በስደት በነበሩ ምሁራን በተጻፈ ጽሑፍ ተተቸ። የጥላሁን ታከለ ጽሑፍ ቢጋራዊና አጠቃላይ ይሁን እንጂ የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበርን አቋም እንደገና አስረግጦ በኢትዮጵያ ውስጥ ብሔራትና ብሔረሰቦች ህልው እንደሆኑና የብሔር ጭቆናም አብዛኞቹ ጭቁን ብሔሮች ብሔረሰቦች ጫንቃ ላይ ያረፈ እውነታ እንደነበር መከራከሪያውን አቅርቧል። በዚህ ጽሑፍ ውስጥ የብሔራት የራስን ዕድል በራስ መወሰን እስከ መገንጠል ድረስ የሚለውን ያወቀ ሲሆን ኤርትራውያንም የግንባር መሪዎቹ ጠባይ ምንም ይሁን ምን ይኸው መብት እንዳላቸው ደራሲያኑ አረጋግጠዋል። በዚህ ነጥብ ላይ ክርክሩ ተጧጧፈ። የ1964 ዓመተ ምህረት የተማሪ ጉባኤዎች በልዩ ልዩ አቋሞች መካከል የነበረውን ልዩነት ገሃድ አድርገው አሳይተዋል። በመስፍን ሀብቱ በ1961 ዓመተ ምህረት የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ዋና ጸሐፊ ይመረ የነበረው የኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ ሌሎችም የ1963 ዓመተ ምህረት የክፍለ ሀገራዊነት አቋም ተጻረው ቆሙ። የኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ የቀድሞ መሪዎች ግን በአቋማቸው ጸኑ። በመጨረሻም የብዙሃኑ ድምጽ በብሔር ጥያቄ ላይ ትክክለኛውን ውሳኔ አሳልፎ የክፍለ ሀገራዊነትን አንብሮ ሻረው። እዚህ ላይ ሰናይ ልኬ ከኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ ተገንጥሎ አንጃ ለመፍጠር ሌላ የተባሪ ቡድን መምራት ጀመረ። በርሊን ላይ በተደረገው የኢትዮጵያ ተማሪዎች ማህበር በአውሮፓ ጉባኤ ላይ ክርክሮቹ ግልጽ የነበራቸው ሲሆኑ ሁለት መልእክተኞች ከአልጄሪያ፣ ሁለት ደግሞ ከአሜሪካ አንድሪያስ እሸቴ የክፍለ ሀገራዊነትን አንብሮ ደግፎ መስፍን ሀብቱ ደግሞ የዚያ ተቃራኒ ሆኖ ተካፍለውበታል። አሁንም እንደገና የብዙሃኑ ዝንባሌ የብሔር አንብሮን የመቀበልና የራስን እድል በራስ የመወሰን መብትን የማወቅ ሆነ። ናይል ፊዳም ዘግየት ብለው የብዙሃኑን አቋም ደገፉ። በውይይቱ ወቅት ነገደ ጎበዜና ሌሎች ከብዙሃኑ ሐሳብ የተቃረነ አስተያየት ሲገልጹ ቆይተው ውሳኔውን መደገፋቸው እንደ አድርባይነትና ለታክቲክም እንደ ተደረገ ሆኖ ታየ። ይህም ለጥርጣሬ በሩን ከፈተ። የኢትዮጵያ ተማሪዎች ንቅናቄ በአንጻራዊ ደረጃ ሲታይ የተደራጀ ድምጽን በደም የሚያስተጋባ ተሰሚነትም የነበረው እንደመሆኑ መጠን ህቡ የፖለቲካ ቡድኖች በሱ ላይ ተጽዕኖ ይኖራቸው ዘንድ አትኩረውበት ነበር። ስለዚህም በብዙ ሁኔታዎች ህቡ ቡድኖችን ይለያዩአቸው የነበሩ ነጥቦች ተማሪ ማህበራት ውስጥ እየተዛመቱ በእንቅስቃሴው ውስጥ ንድፈ ሐሳባዊ ጦርነትን ያስነሱ ነበር። ይህም በተራው ንቅናቄው መሰረተ ሰፊ የሆነ ብዙሃንን ያቀፈ ንቅናቄ ከመሆን ይልቅ ወደ ፖለቲካ ፓርቲ ቀረብ ያለ ጠባይ እንዲነሳ አድርጎታል። በዚያን ጊዜ በኃይሌ ፊዳ ቡድንና ኢህአፓን በመሰረቱት ቡድኖች መካከል ምስጢራዊ ግንኙነት ነበር። ንግግሮቹን ለማካሄድም ኃይሌ ፊዳ ሁለት ጊዜ ወደ አልጄሪያ ተጉዟል። በንግግሮቹ ወቅት የጊዜው ጥያቄዎች ተነስተዋል። የብሔር ጥያቄ፣ የድርጅት ጥያቄ፣ የትጥቅ ትግል ጉዳይ። በብሔር ጥያቄ ላይ የአሜሪካ፣ የሱዳንና የአገር ቤቶቹን ታጋዮች አቋም ይወክሉ የነበሩት አልጄሪያ የነበሩት ምሁራን የኢትዮጵያ አብዮታውያን የመገንጠል እርምጃን ለመደገፍ ወይም ለመቃወም እያንዳንዱን ሁኔታ በመጣበት ገጹ ለመመርመር ያላቸው መብት የተጠበቀ ሆኖ የብሔሮችን እስከ መገንጠል ድረስ የሚሄድ የራስን እድል በራስ የመወሰን መብታቸውን ያለምንም ውልውል ማረጋገጥ አለባቸው ብለው ተከራከሩ። ኃይሌ ፊዳ ባቀረበው ሐሳብ ተስማምቶ ግን በሱ ቡድን ውስጥ ሁሉም ይህንን አቋም ስለማይደግፉት በዚያን ጊዜ በግልጽ ደግሞ መውጣት እንደማይችሉ አክሎ ተናገረ። በድርጅት ጥያቄ ላይ የአልጄሪያዎች ምሁራን ምስጢራዊ ግንባር ቀደም ፓርቲ በመስረት ስርዓት ባለውና ህቡ በሆነ መንገድ መስራት፣ የፓርቲውን መዋቅር በአገር ቤት መዘርጋትና ለትጥቅ ትግል ዝግጅት ማድረግ አስፈላጊ መሆኑን ገለጹ። በድርጅት አስፈላጊነት ላይ የኃይሌ ፊዳ ስምምነት ነበር። ግን አሁንም እንደዚህ አይነቱን ፓርቲ ለመመስረት ጊዜው ገና እንደነበርና እንደዚህ አይነቱን ፓርቲ ከመመስረት በፊት በመንግስት ቢሮክራሲ ውስጥ መመልመል ወይም ሰርጎ መግባት መቅደም አለበት ብለው እንደሚያምኑ ገለጸ። መንግስቱ እርምጃ ለመውሰድ ቢያስብ አስቀድሞ ለማወቅ የሚል ምክንያት ነበር ያቀረበው። የጠመንጃ ትግልን በሚመለከት ኃይሌ ፊዳ የሱ ቡድን በመሰረተ ሐሳቡ ተቃውሞ ባይኖረውም ስለ ትጥቅ ትግል መጀመር ማሰብ ጊዜው ደርሷል ብለው እንደማያምኑ አስረዳ። ኃይሌ ፊዳ በዓለም አቀፍ ጥያቄ ላይ ከጠበቁት በላይ ቻይናዊ ሆኖ ነው ብቅ ያለባቸው። በቻይና ላይ የሶቪየት ወረራ የማይቀር ነው የሚለውን ፍራቻውን ይህ የሆነው በ1961 ዓ.ም ተመረተ የዩዙሪ ወንዝ ላይ የሁለቱ ኮሙኒስት ኃይሎች ግጭት ከተፈጠረ በኋላ ነበር። የአልጄሪያዎቹ ምሁራን መሰረት ካሳጡበት በኋላ በበቂ ደረጃ ሁኔታዎችን መከታተል ይችሉ ዘንድ አስፈላጊ ጋዜጦችን እንደሚልክላቸው ቃል ገባ። ከነዚህ ትርኮች ውስጥ ጠለቅ ብለን የምንገባው በእነዚህ ሁለት ቡድኖች መካከል ለነበሩት ግጭቶች መነሻ መሰረት ስለሆኑና እነዚህን ሳያውቁ የኢሃፓንና የማይሶንን ግጭት መረዳት አስቸጋሪ ስለሚሆን ነው። ወደ ቀደመ ነገራችን እንመለስና የምስጢር ግንኙነቶች ቀጠሉ። ግን ፍሬቢስ ነበሩ። ይበንዲ እንዳለ ኢትዮጵያ ውስጥ የነበሩት ታጋዮች ውጭ ሀገር የነበሩ ጓደኞቻቸውን አልጄሪያ፣ አሜሪካ ወዘተ ከፍ ባለ የትግል ስልት ዝግጁ ያልሆኑ ከሚመስሉ ከቀደምት ኤምባሲ ወራሪዎች ጋር ጊዜ በማጥፋታቸው ቁጣቸውን ያወርዱባቸው ነበር። በ1964 ዓመተ ምህረት ውስጥ ኃይሌ ፊዳ ወደ አልጄሪያ ጽፎ አቋማቸው እንዳልተቀየረ ያ እንዳለ ሆኖ ከተስማሙ የሱ ቡድን ለውህደት ዝግጁ እንደሆነ አስታወቃቸው። እነሱም በመሰረታውያን ጉዳዮች ላይ ልዩነታቸው ያልተፈታ ስለሆነ ውህደት ከጥያቄ ውጭ እንደሆነ በመግለጽ እንቢታቸውን አስታወቁ። የኃይሌ ፊዳ ቡድን ኢሃፓ ከመመስረቱ በፊት በቅርቡ እንደዚያ አይነት ፓርቲ መመስረት የሚቻልበት ሁኔታ እንደነበር በደብዳቤ በወግ እንዲያውቁ ተደርጓል። በ1964 ዓመተ ምህረት ኢሃፓ ተመሰረተ። መስራች ጉባኤው የፖለቲካ ፕሮግራም ነደፈ። በኋላ የኢህአድ ፕሮግራም ተብሎ የወጣ የፓርቲውን አመራር መረጠ። ከነዚህ ውስጥ ብርሃነ መስቀል ረዳ፣ ተስፋዬ ደበሳይ፣ ብንያም አዳነና ክፍሉ ከበደ በሞት ተለይተዋል። የሽምቅ ተዋጊ ቡድን ለማደራጀትና ትጥቅ ትግል መጀመር ወሰነ። የኢትዮጵያ ሕዝቦች አርነት ድርጅት ኢአድ የሚል ውጭ ግንኙነት የሚያገለግል የሽፋን ስም አወጣ። በሶቪየት ህብረት ጥያቄ ላይ ምንም እንኳ ተወክለው ከመጡት ጥቂቶች ሶሻል ኢምፔሪያሊዝም የሚል አንብሮ ይዘው ቢቀርቡ የብዙሃኑ ድምጽ ሳይገኝ በመቅረቱ ውድቅ ሆነ። ያም ሆኖ ጉባኤው ከላሿ የሶቪየት ህብረት የኢትዮጵያ አብዮት ወዳጅ አይደለችም በሚል አይነት መታየት ይኖርበታል ብሎ አሰፈረ። ከሞስኮ ጋር ግልጽ የሆነ ጠብ ውስጥ መግባትም በጊዜው የነበረው የአካባቢ ሁኔታ ሲታይ የኢህአድን ስራ በተለይ የሽምቅ ተዋጊ ቡድን ለማሰልጠንና አገር አስገብቶ ለማስጀመር የነበረውን እቅድ በጣም ከባድ ያደርገዋል በሚል ምክንያት የተከለከለ ሆነ። እንደ ኢህአድ ሆኖ ኢሃፓ ከኤርትራ ግንባሮችና መካከለኛው ምስራቅ ውስጥ ካሉ ድርጅቶች ጋር ግንኙነት አደረገ። የፍልስጤሙ አልፋታህ የመጀመሪያው የሽምቅ ተዋጊ ቡድን በኋላ የኢትዮጵያ ህዝባዊ አብዮታዊ ሰራዊት የተባለውን ለማሰልጠን ተስማማ። በዚያን ጊዜ ኢህአድ ከኢፒኤልኤፍ ጋር ይበልጥ ተቀራርቦ ነበርና ይህ ሁኔታ ደግሞ በበኩሉ ኢኤልኤፍ የነ ኃይሌ ፊዳን ቡድን ይበልጥ እንዲቀርብ ገፋው። የነ ኃይሌ ፊዳ ቡድን በመካከለኛው ምስራቅ ውስጥ ተስፋዬ ታደሰ በሚባል ቤይሩት ውስጥ ተቀማጭ በነበረ የመንግስት ሰላይ ነው ተብሎ በተማሪው ንቅናቄ በተወገዘ ግለሰብ ነበር የተወከለው። ኢኤልኤፍ የኢህአድ ሰልጣኝ ቡድን ወደ መካከለኛው ምስራቅ ሊመጣ የሚችልበት ሁኔታ እንዳለ ለኃይሌ ፊዳ ቡድን ወሬ አዘለቀና እነሱ ደግሞ ይህንን ዜና አንጠልጥለው ወደ ተማሪው ጋዜጣ በመሮጥ ጠመንጃ ለማንሳት የቸኮሉ የሚል ምንም ያህል ያልተሸፋፈነ ጠበኛነታቸውን ገለጹ። እነዚያኞቹም የኢህአድ ወገኖች በጣም ተናደዱ። እንደለየለት ክህደትና በተዘዋዋሪ መንገድም ለንጉሳዊ መንግስት አገልግሎት እንደማበርከት አድርገው በመቁጠር እና ኃይሌ ፊዳ ላይ ያላቸውን አቋም አከረሩ። በውጭ አገሩ የተማሪ ንቅናቄ ውስጥ ዓለም አቀፍ የኢትዮጵያ ተማሪዎች ፌዴሬሽን መመስረትም የፊተኛውን ዓለም አቀፍ ማህበር በመተካት ግጭት አስከተለ። እና ኃይሌ ፊዳ ዓለም አቀፍ የኢትዮጵያ ተማሪዎች ፌዴሬሽን የኢሃፓን ፍላጎት ለማስተጋቢያ ይሆናል ብለው በማሰብ ብዙ ምክንያት እየደረደሩ ተቃወሙት። በግራና በቀኝ ጽሑፎች መብረር ጀመሩ። በዚያን ጊዜ ይጧጧፍ የነበረው ክርክር በወቅቱ በወጡ የተማሪዎች ጽሑፎች ላይ ይገኛሉ። ልዩነቱ እየሰፋ መጣ። የካቲት አብዮት ሲፈነዳ መሰረታዊው የሆነው ልዩነት ይበልጥ ግልጽ ሆነ። የኢሃፓን መስመር የደገፉ ማህበራት አብዮቱን ይበል ይበል ሲሉና ለሰራተኞች የግንባር ቀደም ሚና ሲሰጡ የኃይለ ፊዳ ቡድን ግን አብዮቱን መጀመሪያ ረብሻ ነው ሲሉ ቆየት ብለው ደግሞ በኑስ ከበርቲው የተመረ ህዝባዊ ንቅናቄ ነው አሉ። የአማራር ሚናን በሚመለከት ሁለቱም አገላለጾች ሌላው ቢቀር የሚያከራክሩ ሲሆኑ በናይለ ፊዳ በኩል በኑስ ከበርቲው የተመረ ንቅናቄ የሚለው አገላለጽ የዚህ መደብ አሉታዊ ጠባዮች ላይ ያላቸውን ንቀፌታ የሚገልጽ ነበር። በመሰረቱም ፍራታቸው እውነት ነበረው። የናይለ ፊዳ ቡድን የንደልካቸውን መንግስት የማሻሻያ እርምጃዎችን ስራ ላይ እንዲያውል ጊዜ ይሰጠውና በዚያም ተጠቅመን ዴሞክራሲያዊውን ትግል መከተል እንችላለን በማለት በይፋ ተከራከሩ። በመከተል ላይ የነበረውን የሰራተኞች ስራ ማቆም አድማና የከተማውን ህዝብ መነሳሳት መደገፍ ለናይለ ጽንፋዊነት ሲሆን ለሌሎች ደግሞ አብዮቱን እንዲቀጥል ለማድረግ ትክክለኛ ፖሊሲ ነበር። ድርግ ስልጣን ሲይዝ የኢሃፓ ደጋፊዎች የስልጣን ቅሚያውን በማውገስ የኢሃፓን የኢሰማን ወዘተ ጥያቄዎች ሲያስተጋቡ ናይለ ፊዳ ግን ድጋፋቸውን በመግለጽ የእንኳን ደስ ያለ መልእክት ለድርግ አስተላለፉ። ኢትዮጵያ ውስጥ ከፈፈሉ ጥልቀት ያለው አልነበረም። እንዲያውም የአባዎችና ድልዳላቸውን ውጭ ካደረጉት ከናይለ ፊዳ ቡድን ጋር የተሳሰሩት የቅርብ ግንኙነት ነበራቸው። በናይለ ፊዳ ደጋፊዎች ይበተኑ የነበሩት ወረቀቶች የጊዜያዊ ህዝባዊ መንግስትን ጥያቄ ያስተጋቡ ነበር። ሆኖም ይህ ዝምድና ናይለ ፊዳና ሌሎች ከስደት ሲመለሱ ማብቂያው ሆነ። ያፈነገጡት ተባረሩ ወይም ከሃላፊነት ወረዱና ከደርግ ጋር ለመቀራረብ ተጨባጭ እርምጃዎች ተወሰዱ። ግንቦት 1969 ዓ.ም ተመረጠ። በእንግሊዝኛ የወጣ አንድ የመኢሶን ጽሑፍ በጊዜው የነበረውን ሁኔታ በእነዚህ ቃላት ያስረዳል። ከየካቲቱ አብዮታዊ ንቅናቄ ጀምሮ እስከ አንድ ዓመት ድረስ የመኢሶን የፖለቲካ መስመር ከኢሃፓው ጋር አንድ አይነት ነበር። የካቲት 1967 ዓመተ ምህረት ላይ መስመራችንን እንደገና በጥንቃቄ ከመረመርን በኋላ ስርነቀል የሆነ ለውጥ መምጣት ነበረበት። በተጨማሪም በድርጅታችን አመራር ውስጥ ለውጥ መደረግ ነበረበት። ኃይለ ፊዳና ሌሎቹ ከመጡ በኋላ አዲስ አበባ ውስጥ በኢሃፓና በነሱ ቡድን መካከል ንግግር ለማድረግ ሙከራ ተደርጎ ነበር። ተመክሮም አልቀረ የሚስጥር ውይይቶች ተካሄዱ። ተስፋዬ ደበሳይ ኢሃፓን ሲወክል፣ ኃይለ ፊዳ ደግሞ በኋላ መኢሶን የተባለውን ድርጅት ያን ጊዜ የሰፊው ህዝብ ድምጽ በሚለው የጋዜጣ ልሳን የሚታወቀውን ወገን ወክሎ ቀረበ። ግን ኢሃፓ የነ ኃይለ ፊዳ ቡድን ደርግን በመደገፍ አቋሙ ስለጸናና ኢሃፓም ከደርግ ጋር ለማበር እየወሰነ ነው የሚል ፈጠራም ጨምሮ ስለውይይቱ ወሬ ስላወጣ ንግግሩን አቋረጡ ይላል። ኢሃፓ ተቃዋሚ፣ መኢሶን ደግሞ የደርግ አባሪ ሲሆን መለያየቱ ፍጹም ወደ መሆኑ አመራ። መኢሶን ምንም እንኳን የሰፊው ህዝብ ድምጽ የተባለው ልሳኑ ከ1966 ዓ.ም ጀምሮ ይወጣ የነበረ ቢሆንም እንደ ፖለቲካ ድርጅት ብቅ ያለው በመጋቢት 1968 ዓ.ም ነበር። ድርጅቱ ሊቀመንበር ያደረገው ረጅም የስደት ጊዜ በስዊድን አገር ያሳለፈውን በአውሮፓው የተማሪዎች ማህበር ቅርንጫፍም የተባ ተሳትፎ የነበረውን ከበደ መንገሻን ነበር። ከመኢሶን መሪዎች ይበልጥ የታወቀው ኃይለ ፊዳ ከፍቅሬ መረድ፣ ከነገደ ጎበዜና ከሌሎችም ጋር ረጅም ጊዜ ፈረንሳይ ሀገር በስደት የኖረ ነበር። አንዳርጋቸው አሰግድና ሌሎች ዝቅተኛ ካድሬዎች ከምዕራብ ጀርመን የመጡ ሲሆን ከሞስኮ ደግሞ ንግስት አዳንና ባሏ ደስታ ታደሰ ነበሩ። የደስታ ወንድም ዳንኤል ታደሰም የመኢሶን ማዕከላዊ ኮሚቴ አባል ነበር። መኢሶን ምንም እንኳ ራሱን ፓርቲ ብሎ ቁልጭ ባለ መልክ ባያስቀምጠውም እንደ ማርክሳዊ ሌኒናዊ ድርጅት አድርጎ ራሱን የሚቆጥር ሲሆን ቀደም ሲል አጀማመሩ ላይ ከቻይና ጋር የተቀራረበ ነበር። ቻይና አዲስ አበባ ውስጥ ለነበረው ለኃይሌ ፊዳ ተራማጅ ቤተመጻሕፍት በብዙ ሺህ የሚቆጠር መጻሕፍት በነጻ ልካለች። ቤተመጻሕፍቱ አባላት ለመመልመያ ያገለግል ነበር። እንደሚባለው ኃይሌ ፊዳ ነበር በመመስረት ላይ የነበረውን ሚሊሻ ለማስተዳደር ቻይኖችን ለመጠየቅ በሚስጥራዊ የቤጂንግ ጉብኝት ከመንግስቱ ጋር የሄደው። ቻይና 100 ሺህ ጠመንጃዎች ለማቅረብ ስትስማማ 10 ሺውን አስረክባለች። የመይሶን አቋም ለደርግ ሂሳዊ ድጋፍ መስጠት ነበር። ሆኖም የዚህ ቀመር ሂሳዊ ገጽ የታየበት ጊዜ ለመኖሩ ግልጽ የሆነ ጭብጥ አልነበረም። መይሶን ጊዜያዊ ህዝባዊ መንግስት ይቋቋም ማለት ስህተት ነበር። ከዚያ ይልቅ በቅድሚያ ህዝቡን ማንቃት፣ ማደራጀትና ማስተዳደር ያስፈልጋል ብሎ ክርክሩን አቀረበ። ከዚያም ተነስቶ ኢህአፓን፣ ኢሰማንና ሌሎች የደርግን አገዛዝ የተቃወሙትን እንደ ጽንፈኞች ቆጠራቸው። በኤርትራ ጥያቄም ላይ መይሶን አቋሙን በመቀየር የኤርትራ አርነት ግንባሮችን የአረብ አድህሮትና የኢምፔሪያሊዝም መሳሪያዎች ብሎ አወገዛቸው። ከዚህም በላይ ክፍለ አገራዊ የራስ ገዝ አሰራርን እንደ መፍትሄ አድርጎ በማገግ በመተክላዊ ደረጃ እንኳን የመገንጠልን መብት የሚከለክለውን የብሔራዊ አብዮት ፕሮግራምን አረቀቀ። መይሶን በ1968 ዓ.ም ኤርትራ ላይ የተዘመተውን የራዛ ወይም የአርሶ አደር ዘመቻ ጠንሳሽ እንደነበረ ማከሉ በቂ ይሆናል። መይሶን ኢህአፓን እንደ ቀንደኛ ደመኛው አድርጎ በመመልከት ለማጥፋት ይችል ዘንድ ማንኛውንም ዘዴና መንገድ በመጠቀሙ ከተጠያቂነት አያመልጥም። ኃይሌ ፊዳ ራሱ ቃሉ በሚያሰማው በጠባቡ መንፈስ የኦሮሞ ብሔረተኛ ሆኖ ባያውቅም ኢህአፓ እንደ መይሶን ሁሉ ብዙ ብሔራትን ያቀፈ ሆኖ ሳለ መይሶን የአማራና የትግራይ ኢህአፓን ለመታገል በሚል የኦሮሞ ብሔረተኝነትን ወደ ማስነሳት ተሰማርቶ ነበር። በሌላ ደረጃ ደግሞ የፖለቲካ ውዝግቦችን ለመፍታት በኃይል የመጠቀም አካሄድ ሊቀርብ በሚችልበት መንገድ ደርግ ላይ በተለይም መንግስቱ ኃይለ ማርያም ላይ ተጽዕኖ በማድረግ ረገድ መይሶን ያደረገው አልነበረም። እንዲያውም በተቃራኒው መይሶን ነበር ተቃዋሚዎች እንዲመቱ ጥሪ ያደረገው፣ በግንባር ቀደምም የመራው። ከዚህም የከፋው አናርኪስቶች የሚል ሁሉንም የሚያዳምር አመች ቅጽል በመስጠት ቁጥር የሌላቸው ዴሞክራቶችና ታጋዮች ባንድ ላይ ተቀይጠው ሲገደሉና ለሲኦል ሲዳረጉ የመይሶን መሪዎችና አባላት ተሳታፊ ሆነዋል። የግራ የንግግር ዘይቤዎች የቦልሸቪክ ተመክሮዎችን ለጭፍጨፋ ማጠየቂያ ማድረግ፣ አቋምን ማክረርና ግፉም እንዲቀጥል ማድረግ ሁሉም ዱካቸው ወደ መይሶን ደጃፍ የሚያመራ ነው። የህዝብ አደራጅ ጊዜያዊ ጽህፈት ቤት ውስጥ ራሱን በማደላደልና የተሰጠውንም ሰፊ ስልጣን በመጠቀም መይሶን ባጭር ጊዜ አባላቱን ሊያበራክት ቻለ። እስከተመታበት ጊዜ ድረስም ደርግ ካወጣቸው ፖሊሲዎች ጋር ሙሉ በሙሉ ራሱን አዛምዶ አቅርቧል። ለነገሩ የደርግ ፖሊሲዎች በአብዛኛው በመይሶን የተረከቁ ነበሩ። መይሶን ከሞስኮ ጋር ያደረገው የትብብር ስምምነት ዘላቂ ይሆናል በሚል እምነት ከደርግ መኮንኖች ጋር ግጭት ቢፈጠር ክሬምሊን ከጀርባዬ ይቆማል የሚል ሐሳብ ነበረው። ከደርግ ጋር ግጭት ውስጥ ሲገባ ስለራሱ አቅም የተሳሳተ ግምገማ እንደነበረው ሁሉ በዚህ ነጥብ ላይ የነበረውም ስሌት የተሳሳተ ነበር። በህዝብ አደራጅ ጊዜያዊ ጽህፈት ቤት ውስጥ በአቅሙ ይታበይና ሌሎች ቡድኖች በጥላቻ እንዲርቁት ያደርግ ነበር። ይህም ሁኔታ መይሶን ከደርግ ጋር ግጭት ውስጥ በገባበት ጊዜ የወዝሊግና የኢማሊድህ አባሎች የመይሶንን አባሎች የሰደድ ስኳዶች አድነው እንዲይዟቸው እስከ መርዳት አድርሷቸዋል። መይሶን የፈለገውን ያህል አሌ ብሎ ይከራከር፣ ለወታደራዊ አገዛዝ መቀጠል የቆመ እንደነበር የማይታበል ነው። አቋሙ አድርባይነት ላይ ከተመሰረተ የሁኔታ ግምገማ ላይ ተነስቶ ቢያንስ ከደርግ አንዱ ክፍል ጋር በዋናነት ከመንግስቱ ኃይለ ማርያም ቡድን በማበር ወደ ስልጣን ለማሻቀብ እችላለሁ ከሚል መደምደሚያ ላይ ያደረሰው ይመስላል። መይሶን ኢሃፓ ላይ የሚፈጸመው ግፍ እንዲፋፋም በመጮህ በዋና ዋና ከተሞች ገኖ የነበረውን ተቃውሞ ለማስወገድና የራሱን እቅድ በስራ ላይ ለማዋል ንጻ መስክ እንዲያገኝና በተማሪዎች በመሁራንና በሰራተኞች ወዘተ ላይ የበላይነቱን ለመጫን እንዲያስችለው ነበር ምኞቱ። 1968 ዓመተ ምህረት ላይ እኒህ ክፍሎች ተማሪዎች ሙራልና ሰራተኞች ወዘተ ከመይሶን ይልቅ ይበልጥ የሚደግፉት ኢሃፓን እንደነበር ግልጽ ነበርና ኢሃፓ በበጎ አይን ይመለከታል ተብሎ የማይጠረጠረው የአፍሪካ ኮንፊደንሻል እንዳስቀመጠው የደርግ ድክመቶች በራሱና በመይሶን ላይ ጥላቻ እንዲታከል ማድረጋቸው ብቻ ሳይሆን ደርግ ተወግዶ ወዲያውኑ ጊዜያዊ ህዝባዊ መንግስት እንዲቋቋም ለሚጠይቀው ኢሃፓ ድጋፍ እንዲጨምርለት አስደርገዋል። ለብዙዎቹ ይህ ጊዜያዊ ህዝባዊ መንግስት ሐሳብ ጥሩ ሐሳብ ሲመስላቸው እጅግ ተወዳጅም የሆነውን አብዮት ለመንከባከብ አማራጭ የሌለው መንገድ ሆኖ ሊታያቸው ጀምሯል። በኢሃፓና በመይሶን መካከል ያለው ትግል ያለምንም ጥርጥር ይበልጥ ድጋፍ ላለው ለኢሃፓ በተመቸ መንገድ ካልተፈታና ቢያንስ ይረቱ በሆነ መንገድ ስልጣን ላይ ካልወጣ አብዮቱ ራሱ አደጋ ላይ እንደሚወድቅ ብዙዎቹ ይስማቸዋል። መይሶን ኢሃፓ የበለጠ ድጋፍ እንደነበረው በማወቅ ይህን ለመለወጥ አይነተኛው መንገድ ኢሃፓን ማስወገድ ነው ብሎ ወሰነ። እንደዚያ አይነቱ ሂደት የራሱ መጥፋት የሚከተልበትን መንገድ እንደከፈተ አላስተዋለውም ነበር። መይሶን በደርጉ ሰደድና በሌሎች ትናንሽ ቡድኖች የተመሰረተው የህብረት ግንባር ለእኩልነት ዋስትና የሚሰጥ አልነበረም። መይሶን ከደርግና ከፖሊሲዎቹ ጋር ራሱን ሙሉ በሙሉ ማዛመዱ ከጸረረግ ኃይሎች ጥላቻን እንዲያተርፍ ነው ያደረገው። ሽብሩ ሲጀመርና ለዚህም መይሶን ግንባር ቀደም ሆኖ ሲመጣ እንዲያውም ቁጥሩ የጨመረ ህዝብን ጥላቻ አካበተ። በአሁኑ ጊዜ በኢትዮጵያ ውስጥ የቀይ ሽብር ሰለባ ሆነው የወደቁባቸው ቤተሰቦች፣ እስር ቤቶች ውስጥ የሚንገላቱት እስረኞች ዘመዶችና ይህን መንግስት የሚጠሉ ሁሉ መይሶንን እንደ ባንዳ ወይም እንደ ከሃዲ ይመለከቱታል። መይሶንና ሰደድ በተጋጩ ጊዜ የመይሶኑ ሊቀመንበር ከበደ መንገሻ እነ መንግስቱ ቡድን ላይ ወሳኝ እርምጃ እንዲወሰድ ሲፈልግ፣ ኃይለፊዳ ግን የተሳሳተ ፖሊሲ ነው በሚል ብዙሃኑን አሳመነ። ታዲያ መይሶን ነገ ዛሬ ሲል ሰደድ አፈፍ ብሎ የመይሶን አባሎችንና መሪዎችን መምታት ጀመረ። ሲየል በመፈጸም ስመጥሩ የሆነው የመይሶን መሪ አብዱላሂ ዩሱፍ በጥይት ሲወድቅ በመንግስት ሬዲዮ ኢሃፓ እንደገደለው ተደርጎ ቀረበ። ለመይሶን አድራጊዎቹ ሰደዶች መሆናቸው አልጠፋቸውም። ሁኔታውን ለመገምገም አስቸኳይ ስብሰባዎች ተደረጉ። እንዲህ አይነቱም የአዲስ አበባው ፍሉዋ ሆቴል ውስጥ በተደረገ አንድ የአመራር ስብሰባ ላይ አንድ የአመራር አባል እንዳስጠነቀቀው ምንም እንኳ ኢሃፓም ህቡዑ ዓለም ውስጥ በመኖሩ አደጋ የሚያመጣ ቢሆንም በህቡዕ ለመንቀሳቀስ ተወሰነ። መይሶን የህቡዕ አውታራት ስላልነበሩት በደርግ በቀላሉ ሊፈታ ሲችል ከበላይ አመራሮች ሁለት ብቻ ነገደ በወቅቱ ውጭ አገር የነበረና አንዳርጋቸው ማምለጥ የቻለ ነበሩ የተረፉት። የመይሶን ጥንካሬ የማይጨበጥ ራዕይ እንደነበር አባላቱና የተረፉት መሪዎቹ ደርግና ሰደድን ለመቀላቀል ያደረጉት ሩጫ ያረጋግጣል። መይሶን ኢሃፓን ደመኛው አድርጎ እንደሚመለከተው ሁሉ በኢሃፓም በኩል ያው ነበር። ኢሃፓ በተጨማሪ በበኩሉ ያሰማው የነበረው ያለ መይሶን ድጋፍና ምክር ደርግ ለጥቃት ግብስ ሊሆን ይችል እንደነበር ነው። ኢሃፓ በ1964 ዓመተ ምህረት የተመሰረተ ሲሆን እሱ ራሱ እንደሚያምነው ፓርቲው ደካማና የመሪነት ሚና ለመጫወት ያልተቻለው ነበር። ሆኖም በየካቲትና ወዲያውኑም ከዚያ ቀጥሎ ፓርቲው ጠንካራ ሆኖ ለመውጣት ችሏል። ልሳኑ የሆነው ዴሞክራሲያ እጅግ ተወዳጅ የነበረ ሲሆን ደርግን ተቃውሞ የቆመው ነቃ ያለው የህዝብ ክፍል ኢሃፓን የቀድሞውን ንጉሠ ነገሥት ያመሳቸውን ያ የተማሪው ታጋይነት ቅጣይ እንደሆነ አድርጎ ተመለከተው። በድህረ የካቲቱ 1967 ዓመተ ምህረት ኢሃፓ የኢንተር ዞን የዞንና የንዑስ ዞን መዋቅሮችን በትላልቅና በትናንሽ ከተሞች እንዲሁም በገጠሩ ዘርግቶ የነበር ሲሆን የሽምቅ ተዋጊ ቡድን አሲምባ ላይ ትግራይ ውስጥ ለመትከል ችሏል። ምንም እንኳን የቡድኑ መኖር ባይታወጅም ወይም ስም ባይሰጠውም በዚያን ጊዜ የአባቶ ወዳጅነት ያደገው ነፍሰ ገዳይ የሆነውን መንግስት ለተቃወመ ብቻ ሳይሆን በዋናነት የህዝቡን መሰረታዊያን ጥያቄዎች በትክክልና በግልጽ ለማቅረብ ስለቻለ ነበር። ያባ ለዲሞክራሲያውያን መብቶች፣ ለመደራጀት ነጻነት፣ ለጊዜያዊ ህዝባዊ መንግስት መመስረት፣ ለደሃ አርሶ አደሮች መታጠቅ፣ ለአርሶ አደሮችና ለከተማ ነዋሪዎች ማህበራት ማቋቋም መብት፣ ለጭቆን ብሔሮች መብት መረጋገጥ ወዘተ ያቀረበው የጥሪ አቋም ለሰራተኞች፣ ለተማሪዎች፣ ለምሁራንና በተወሰነ ደረጃም ለአርሶ አደሮች ደርግ ካቀረበው ይልቅ የተሻለ አማራጭ ሆኖ ታያቸው። የስር ነቀል ለውጥ ከተነሳ ደግሞ ምርጫቸውን ያን ያደረጉ ከደርግ አዲስ አማኞች ይልቅ የሃፓን ማመኑ የቀለለ ሆኖ አግኝተውታል። ከዚህም በተጨማሪ ምንም እንኳን በኢትዮጵያ ግራ ላይ በአጠቃላይ ተጽዕኖ ከነበረው ለአብዮታውያን ፓርቲዎች ለብቻቸው የተለየ ግንባር ቀደምትነት ሚና ከሚሰጣቸው ኦፊሴላዊ ቀኖና ጋር የሚጻረር ሊሆን ቢችልም የኢሃፓ ፕሮግራም ብዙ ፓርቲዎች የሚሳተፉበትን ስርዓት ነበር እንዲመሰረት የተለመው። በዚያን ጊዜ የኢሃፓ አመራር በከተማው የፖለቲካ ትግል ላይ ትኩረቱን አድርጎ የገጠሩን የሽምቅ ተዋጊ ኃይል ለማጠናከር ወይም ለማወጅ በቂ እርምጃ አልወሰደም። ሰላማዊ መንገድ እስከሚያስኬድ ድረስ መሞከር አለበት የሚል ነበር የአመራሩ መስመር። ይህም ይበልጥ ግራ በሆኑት አባላት ዘንድ አዎንታዊ በሆነ መንገድ አልታየም። በመሰረቱ ኢሃፓ ከልክ በላይ እያደገ ሲመጣ ችግሮችም በዚያው መጠን አደጉ። በርካታ የሆኑ ወጣቶች ወደ ወጣቱ ሊግ ኢሃወሊና ወደ ፓርቲው መጉረፋቸው ይዞት የመጣው የተወሰነ ደረጃ ጽንፋዊነት ነበረው። በአዲስ አበባና በሌሎች ከተሞች ሰፊ ዴሞክራሲያዊ ግንባር መቋቋሙ ከው መዋቅሮቹና ስራ ጋር ይጋጭ ጀመር። ይሄው እድገት በተጨማሪ በፓርቲው በራሱ ውስጥ የተለያየ የፖለቲካ አመለካከት አመጣ። ጥቂት አባሎቹ በአገር ቤትና በአሜሪካም ጭምር የኢትዮጵያን ሁኔታ ሰከን ብለው ለመተንተን ምንም ዝንባሌ ያልነበራቸው ሐሳበ ግትር ማኦዋውያን ነበሩ። ሌሎች ደግሞ የከተማው የፖለቲካ ትግል ራሱን ችሎ የደርግን ድቀት ሊያመጣ ይችላል ብለው የሚያስቡ ነበሩ። በተወሳሰበና በፍጥነትም እያደገ በሚሄድ ሁኔታ የፓርቲው አመራር በተሟላና ፖለቲካዊ በሆነ መንገድ የፓርቲውን አቋሞች ለማስረዳት አልቻለም። በጊዜ መሳብ የነበረባቸው መፈክሮች አልተሳቡም። አዳዲስ አቋሞችም እስከ ሙሉ ዝርዝራቸውና አንደምታቸው መግለጫ አልተሰጠባቸውም። ኢሃፓ በደፈናው ሲታይ ተማሪዎችና ምሁራን ጎልተው የሚታዩበት ነበር። ግን እነዚያ ኢሃፓ የተማሪዎች ፓርቲ ነበር የሚሉት አጠቃላይ መልኩን አላዩትም። ኢሃፓም ሆነ መኢሶን የተማሪ ፓርቲዎች አልነበሩም፣ ህዝባውያን ድርጅቶች አልነበሩም ብሎ አፍን ሞልቶ መናገር ከእውነት የራቀ ነው። በመሰረቱ ኢሃፓ ከ1967 እስከ 1970 ዓመተ ምህረት፣ መኢሶን ከ1968 እስከ 1969 ዓመተ ምህረት ልዩ ልዩ ሙያ ያላቸው ከልዩ ልዩ ክፍል የመጡ መጠናቸው በርካታ የሆነ አባላትን ያቀፉ እስከሆኑ ድረስ ህዝባውያን ፓርቲዎች ነበሩ። ነገሩን አገላብጦ በመመልከት በዚህ ምክንያት ነው ድርጅታዊ ማገራቸው ላልቶ በአንጻራዊ ደረጃ ቀላል ኢላማዎችና የግፍ ጭላዎች ሊሆኑ የቻሉት ማለት ይቻላል። ኢሃፓ በአዲስ አበባና በዋና ዋና ከተሞች ጠንካራ ነበር። በአስመራ ከተማ እንኳን የመንግስት ሰራተኞችን፣ መምህራንን፣ ላባደሮችንና ወታደሮችን ወዘተ ያቀፈ የፓርቲ መዋቅር ነበር። በገጠሩ አካባቢ ጠንካራ ድርጅታዊ ስራ የነበረው በሸዋ፣ በከፋ፣ በሲዳሞ፣ በጎንደር፣ በአንዳንድ የጎጃም ክፍሎች፣ በወሎና በሐረርጌ ነበር። የኢሃፓ አመራር ከልዩ ልዩ ብሔራት የተውጣጣ ነበር ነውም። ከዚሁም ዘንድ ኢሃፓ በጉራጌዎች ከፓርቲው ጋር ግንኙነት የነበረውን ብጉዲን የጉራጌ ብሔራዊ ዲሞክራሲያዊ ንቅናቄ በውስጣቸው የተባ እንቅስቃሴ ያደርግባቸው የነበሩ የከምባታዎች ባዲያዎች በትግሬዎች ዘንድ ፋንሳራዊ ደረጃ ጠንካራ ተቀባይነት ነበረው። በከፋና ባህርርጌ አለ ሊባል የማይችል ተወዳጅነቱ ኦሮሞ ታጋዮች ሰፊ ድጋፍ እንዳተረፈለትም አፈን ሞልቶ መናገር የሚያስችለው ነበር። ሙኩኩላ ይባል የነበረውን ህቡ ጋዜጣ ያወጣ የነበረው የኦሮሞ ህዝብ አርነት ድርጅት ለይሃባ ሙሉ ድጋፍ ይሰጥ እንደነበረው እንደ አዲስ አበባው የእስላም ወጣቶች ማህበር ሁሉ ከፓርቲው ጋር ተቀራርቦ ይሰራ ነበር። ይሃባ ሉናውን ጋር ያደረገው ነሐሴ 26 ቀን 1967 ዓ.ም ነበር። ከዚያ በፊት ዴሞክራሲያ በተባለው ጋዜጣው ነበር የሚታወቅ። ቀደም ሲል ግን በሐምሌ ወር አዲስ አበባ ውስጥ ከወትሮ ሰፋ ያለ ልዩ የፓርቲ ኮንፈረንስ በመጥራት የፓርቲው ስም ይሃባ እንዲሆን ማዕከላዊ ኮሚቴው እንዲሰፋ በ1964 ዓ.ም የፖለቲካ ፕሮግራም ወግ ባለው መልክ እንዲሻሻል ተደርጓል። ከኮንፈረንሱ በፊት አብዮት የሚባል ጋዜጣ በአማርኛ ያወጣ የነበረው ቡድን ፓርቲውን ተቀላቅሎ ነበርና ከቡድኑ ሁለት አባሎች የማዕከላዊ ኮሚቴ አባላት እንዲሆኑ ተደርጓል። ከፓርቲው እወጃ ጋር የተሰራጨው የፓርቲ ፕሮግራምና የዲሞክራሲ አልዩትም ስርጭቱ ስፋት የነበረው ከመሆኑም በላይ ያለምንም እክል ሲካሄድ ደርግንና መይሶንን ድንጋጤ ውስጥ ከቷቸው ነበር። ከተከታዩ ትግል አንጻር ይሃባ በተጨባጭ መልክ የወሰዳቸው አቋሞች ከፓርቲው የፖለቲካ ፕሮግራም ጋር በተሰራጨው ከፍ ብለን በተቀሰነው የዲሞክራሲያ እትም ቅጽ 2 ቁጥር 3 ላይ ይገኛል። እትሙ በጊዜው አንገብጋቢ ጥያቄዎች ላይ ይሃባ ማዕከላዊ ኮሚቴን ያቋም መግለጫ ይዟል። የወታደራዊው መንግስት ድክመት ከተከሰ በኋላ እነዚያን ጥያቄዎች ለመፍታት አስፈላጊ ናቸው ብሎ ያመነባቸውን እርምጃዎች ይዘረዝራል። እነሱም አንድ በጠረፍ ይውዳልና ጸረ ኢምፔሪያሊስት ፖለቲካዊ ድርጅቶች ቡድኖች ህዝባውያን ድርጅቶች ኢሰማ ዲሞክራሲያዊ በሆነ መንገድ ከጦር ኃይሎች በተመረጡ ወኪሎች በመምህራን ማህበር በአርሶ አደር ማህበራት ወዘተ በሚመሰረት ጊዜያዊ ህዝባዊ መንግስት ወታደራዊው መንግስት መተካት አብዮቱን ያካሄዱትን መከተሉንም ሊያረጋግጡ የሚችሉትን ማህበራዊ መደቦችና ኃይሎችን የሚወክልና ሊወክልም የሚችል ህዝባዊ ሸንጎ ማቋቋም። ሁለት መሰረታዊያን ዲሞክራሲያዊ መብቶችን ማወቅ እነዚህም ነፃ ሆኖ የመናገርና ሐሳብን በጋዜጣ የመግለጽ የእምነት የመሰብሰብና የመደራጀት ወዘተ ናቸው። ፊውዳሊዝምንና ኢምፔሪያሊዝምን የሚቃወሙ የፖለቲካ ድርጅቶች ህዝባዊ ድርጅቶችና የፖለቲካ ቡድኖች የመደራጀትና ይህንኑ በስራ ላይ የማዋል መብት ይገባቸዋል። 3 ታጋይ የፖለቲካ እስረኞች ሁሉ መፈታት ይገባቸዋል። 4 የኤርትራ ጥያቄ በዲሞክራሲያዊና በሰላማዊ መንገድ መፈታት ይኖርበታል። ይህንንም እውን ለማድረግ ጦርነቱ አሁኑኑ መቆም ይኖርበታል። የኤርትራ ብሔረተኛ የፖለቲካ እስረኞች መፈታት ይኖርባቸዋል። ኤርትራውያን የራሳቸውን እድል ለመወሰን ያላቸው ገደብ የሌለው መብት መታወጅ ይኖርበታል። የኤርትራን ትግል ከሚመሩት የኤርትራ ግንባሮች ጋር ቀጥተኛ ንግግር መጀመር ይኖርበታል። 5 ከአድሃሪያን ራሳቸውን ለመከላከልና አብዮቱን ከግብ ለማድረስ ይችሉ ዘንድ የሰፊው ህዝብ አካሎች አርሶ አደሮች፣ ሰራተኞች፣ ዘማሽ ተማሪዎች ወዘተ መታጠቅ ይኖርባቸዋል። 6 የህዝቡ የኢኮኖሚ ጥያቄዎች መሟላት ይኖርባቸዋል። ሀ የሰራተኞች ዝቅተኛ ደሞዝ በህግ ወደ 4 ብር በቀን ከፍ ማለት ይኖርበታል። ለ የሰራተኞች የደሞዝ ስኬል መሻሻል ይኖርበታል። 7 ሀገሪቱ ከየትኛውም አይነት ኢምፔሪያሊዝም ግንኙነት ነፃ መሆን ይኖርባታል። ለዚህም ሀ እኩልነት ላይ ያልተመሰረቱ ውሎችና ዓለም አቀፋዊ ስምምነቶች መሰረዝ ይኖርባቸዋል። ለ የውጭ ወታደራዊ ቤዞች መዘጋት ሰራተኞቻቸው መባረር ይኖርባቸዋል። እነዚህ ነበሩ በአጠቃላይ መልክ ይሃፓ ይታገልባቸው የነበሩ ነጥቦች። ህዝቡ ይሃፓን ሲደግፍም እኒሁ ነጥቦች ከፍላጎቱ ጋር ስለተዛመዱ ነበር። ምንም እንኳ ደርግ መይሶንና ይሃፓ አፋዊ መመሳሰል ቢታይባቸው በፖለቲካ ረገድ በፕሮግራም አኳያ መሰረታዊ የሆነ ልዩነት ነበራቸው። ዲሞክራሲ ጥያቄ እንኳን ዲሞክራሲያ ቅጽ 3 ቁጥር 2 ሚያዝያ 1969 ዓ.ም ተመረጠ እንዳስረዳው ልዩነታቸው ከባድና መሰረታዊ ነበር። አብዛኛው ነገር ቀረጣጥፈውና እስከተቻለ ድረስ አሳንሰው በሌጣው ለማየት ለሚፈልጉ የአባ አቋሞች ለደርግ ያልተዋጡለት ወታደራዊ መንግስት በጊዜያዊ ህዝባዊ መንግስት ይተካ ማለቱ ሙሉ ዲሞክራሲያዊ መብቶች ይከበሩ ማለቱና በተለይም የመደራጀትና የማህበር ማቋቋም የአባ ለብሔር ትግሎች ያለው ድጋፍ ናቸው ማለት ይቻላል። የአባ ላይ ጦርነት በታወጀ በዋዜማው በመላ አገሪቱ ፓርቲው ትልቅ ተደማጭነት እንደነበረው ግልጽ ነበር። ከነካው የህብረተሰብ ክፍል ያገኘ የነበረው ሰፊ ድጋፍ ለአቋሞቹ ጥንካሬ ሰጥቷቸው ነበር። የአባ የዲሞክራሲያዊ መብቶችና ከላይ ለተጠቀሱት ነጥቦች ይበልጥ በታገለ መጠን በዚያው ልክ ደርግ አሻፈረኝ በማለት በግፍ ላይ ግፍ እየጨመረ ራሱን ይበልጥ ለህዝባዊ ተቃውሞ አጋለጠ። በወቅቱ የነበረው ሁኔታ ይህ ሲሆን ደርግ ደካማም ነበር መስሎም ይታይ ነበርና ስልጣኑን ለመከላከል ይችል ዘንድ መልሶ ለማጥቃት አንድ መንግስት ለመፈናጠር ያለው ችሎታ ላይ ተቃዋሚው ወገን የተሳሳተ ግምገማ ላይ እንዲደርስ አድርጎታል። ያፓ በዚህ ረገድ ደርግ ሊኖረው የሚችለውን ኃይል አንኳሶ የማየት ስህተት ፈጸመ። ከዚህ የከፋውም አመራሩ በተለይ ፖሊስ ቢሮው በከተሞች ውስጥ የሚካሄድ ቁርጠኛ የሆነ ፖለቲካዊና ወታደራዊ ትግል ቢያንስ መንግስቱን ያዳክመዋል የሚል ህልም ውስጥ ገባ። እነሆም እንደራስ መከላከያ እርምጃ የተጀመረው የከተማ የትጥቅ እርምጃ ቢያንስ በኦፊሴል ደረጃ መሰረታዊ ተደርጎ የተወሰደውን የገጠሩን የትጥቅ ትግል እስከሚጎዳበት ድረስ ተለጠጠ ተስፋፋም። ሶቪየት ህብረትና ባልደረቦቿ ደርግን መደገፍ ሲጀምሩ የስልጣን ሚዛን በግልጽ ወደ ደርግ እያጋደለ ነበር። ግን ያፓ ከባድ መስዋዕትነት በሚጠይቀው የከተማ ትጥቅ ትግል ገፋበት። ባፋዊ ከገጠሙት ችግሮች ባሻገር ውስጣዊ እምሳትን እየተጋፈጠ ነበርና በወቅቱ የከተማውን እርምጃ መሳቡ ተገቢ በሆነ ነበር። ፓርቲው ያንን አላደረገም። ዋጋው ሁኔታዎች እንዳሳዩት በርግጥ ከፍ ያለ ነበር። የግፉ አሰቃቂነት ያፓን ካጥለቀለቁት አባላት ውስጥ አይቀሬ ለነበረው ትግል ፈጽሞ ዝግጁነት ያልነበራቸው እንደነበሩበትም አሳየ። የከተማ መዋቅሮችም ክፉኛ ተበጣጠሱ። የበታኞች ዘመቻ አካል ሆኖ የመጣ ፓርቲው የሚጠራው ችግር እንደገና በ1972 ዓ.ም በገጠሩ የትጥቅ ትግል ውስጥ ገጥሞት ፓርቲው ላይ ከባድ ጉዳት ደረሰበት። በሽብሩ ዘመቻ ውስጥ የአባቶቹ አሰላለፍ ደርግና መይሶን ባንድ ወገን፣ ያፓ ኢሳማና ሌሎቹ ከያፓ ጋር ግንኙነት የነበራቸው ቡድኖችና ብዙሃን ድርጅቶች ደግሞ በሌላ ወገን ነበሩ። በደርግና በመይሶን ወገን 3 ትናንሽ ድርጅቶችም ነበሩ። ጠቅላላ ፕሮግራማችን በዚሁ ይጠቃለላል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።